የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ሰኔ 5 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጠቅስ። በዋሽንግተን ዲሲ እና አካባቢዋ ነዋሪ የሆኑ የኦሮሞ ማህበረሰብ አባላት ከትላንት በስቲያ ኢትዮጵያ ውስጥ እየተካሄደ ነው ያሉትን የሰብአዊ መብት ጥሰት በመቃወም ሰላማዊ ሰልፍ አካሄዱ። በትግራይ ክልል ያለው የምግብ ይዘት አደገኛ ደረጃ ላይ መድረሱንና ሰዎች መሞት መጀመራቸውን የዓለም የምግብ ፕሮግራም አስታወቀ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ጽዮን ግርማ ነኝ። በሰሜን ኢትዮጵያ ትግራይ ክልል ውስጥ ባለው ረሃብና የተመጣጠነ የምግብ እጥረትን ተከትሎ በሚመጣ ተዛማጅ በሽታዎች ምክንያት በአስር ሺዎች የሚቆጠሩ ህጻናት ህይወት አደጋ ላይ መሆኑን በመግለጽ የተባበሩት መንግስታት ድርጅት ኤጀንሲዎች እያስጠነቀቁ ይገኛሉ። ስጋቱን ከፍ የሚያደርገው ደግሞ የእርዳታ ድርጅቶቹ የሰብአዊ እርዳታውን ወደ ክልሉ ማድረስ አለመቻላቸው ነው ብለዋል። የኢትዮጵያ መንግስት ለሰብአዊ የእርዳታ ሰራተኞች በግጭት ወደ ተሞላችው ትግራይ ክልል ተንቀሳቅሰው እንዲሰሩ ያልተገደበ ፈቃድ እንደሚሰጣቸው ቃል ቢገባም የተባበሩት መንግስታትና የግል የእርዳታ ድርጅቶች ግን የተባለውን ፈቃድ ማግኘት አልቻሉም ተብሏል። አርብ ዕለት ጄኔቫ ውስጥ መግለጫ የሰጡት የዩኒሴፍ ቃል አቀባይ ጄምስ ኤልደር የትግራይ ክልል በረሃብ አፋፍ ላይ እንደሚገኝ ገልጸው አስቸኳይ እርዳታ የማይሰጥ ከሆነ በአስር አመታት ውስጥ ታይቶ የማይታወቅ ቀውስ ሊያጋጥም እንደሚችል ጠቁመዋል። ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣ አዳጊ ልጆችና ትናንሽ ህጻናት በተመጣጠነ ምግብ እጥረትና ለሞት ሊያደርስ በሚችል አደገኛ ሁኔታ ውስጥ ሆነው እያየናቸው ነው። ስለዚህ እዚህ ያለነው ደውሎችን ለመደወል ነው። አሁን ደውሎችን ደውለናል ብለዋል። አያይዘውም በሶማሊያ ከተከሰተው ረሃብ ወዲህ በአስር ሺዎች የተቆጠሩ በምግብ እጥረት የሚሰቃዩ ህጻናት ሲታዩ በአስር አመታት ውስጥ የመጀመሪያ መሆኑን ተናግረዋል። ይህ ሁኔታ ደግሞ ህጻናቱን በሞት አፋፍ ላይ እንዲሆኑ አድርጓቸዋል ብለዋል። በሶማሊያ እንደ አውሮፓውያን የቀን አቆጣጠር ከ2010 እስከ 2011 ዓመተ ምህረት በተከሰተ ረሃብ ሩብ ሚሊዮን የሚጠጉ ሰዎች ህይወታቸውን አጥተዋል። በትግራይ ደግሞ 330 ሺህ ሰዎች በረሃብ አፋፍ ላይ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ከነዚህ ውስጥ ደግሞ 33 ሺህ የሚሆኑት ህጻናት በተመጣጠነ ምግብ እጥረት የተጎዱ በመሆናቸው በሞት አፋፍ ላይ እንደሚገኙ በመግለጽ ድርጅቱ አስጠንቅቋል። በኢትዮጵያ የአሜሪካ ኤምባሲ ሀገሪቱ ውስጥ ያለው አለመረጋጋትና ግጭት በመጪው ሀገራዊ ምርጫ ፍትሃዊነትና ተአማኒነት ላይ ተጽዕኖ ሊያሳድር ይችላል ሲል ስጋቱን ገለጸ። አድማጮች፣ የዚህን ዘገባ ዝርዝር በዜና ማጠቃለያችን ላይ ይዘን እንመለሳለን። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በቻይና ላይ ጠንከር ያለ እርምጃ እንዲወሰድ ባቀረቡት ጥሪ የቡድን ሰባት መሪዎች የተከፈሉ መስለዋል። በብሪታንያዋ ኮርንዎል ከተማ እየተካሄደ በሚገኘው የሰባቱ የዓለም ባለጸጋና ዲሞክራሲያዊ ሀገሮች ስብሰባ የቡድን ሰባት የመሪዎች ጉባኤ ላይ ቻይና በግዳጅ ጉልበት ብዝበዛ በዓለም አቀፍ የንግድ ህጎች አለመገዛትና ጤናማ ያልሆነ መሰረተ ልማት ማራመድን ጨምሮ ችግር ፈጣሪ የፋይናንስ ስርዓት በመዘርጋቷ ምክንያት አባል አገራቱ ጠንካራ እርምጃ እንዲወስዱ ፕሬዝዳንት ባይደን ጥሪ አቀርበዋል። ይህንን ጉባኤ ተከትሎ ማንነታቸው እንዳይገለጽ ጠይቀው እዚያው እንግሊዝ ውስጥ ለጋዜጠኞች አስተያየት የሰጡት የባይደን አስተዳደር ከፍተኛ ባለስልጣን አንዳንድ ጥሩ ውይይቶችና ጥቂት የሐሳብ ልዩነቶች ነበሩ ብለዋል። የቡድን ሰባት ሀገሮች መሪዎች ቻይና ስጋት የመሆኗ ነገር ከጊዜ ወደ ጊዜ ምን ያህል እየጨመረ መምጣቱ ላይ ሙሉ ለሙሉ ስምምነት ላይ ቢደርሱም ምላሹ ምን ያህል ጠንካራ መሆን አለበት በሚለው ላይ ግን የሐሳብ ልዩነት እንዳለ እኙ ስማቸው ያልተጠቀሰው ባለስልጣን ገልጸዋል። እንደ መረጃው ከሆነም ጣሊያን፣ ጀርመንና የአውሮፓ ህብረት በቻይና ላይ ጠንካራ የሆነ እርምጃ እንዲወሰድ የሚፈልጉ አይመስሉም። በአንጻሩ በመተባበር ላይ የተመሰረተ ግንኙነትን ማጠናከር በሚለው ላይ አተኩረዋል። በሌላ በኩል ዩናይትድ ስቴትስ፣ ካናዳ እና ፈረንሳይ እርምጃ ተኮር በሆነ ሐሳብ ላይ ግፊት በማድረግ ላይ ይገኛሉ። በአንጻሩ የጃፓን አቋም ምን እንደሆነ አልታወቀም። በዓለም ላይ ያሉ ሀያላን ሀገራት ግንኙነት እያሽቆለቆለ ባለበት በአሁኑ ወቅት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ከሩሲያው አቻቸው ቭላድሚር ፑቲን ጋር ለመጀመሪያ ጊዜ ረቡዕ ዕለት በጄኔቫ ተገናኝተዋል። ባይደን በ47ኛው የቡድን 7 ሀገሮች ጉባኤ ምክንያት ፕሬዚዳንት ከሆኑ በኋላ ለመጀመሪያ ጊዜ ባደረጉት የውጭ ጉዞ ላይ ወደ እንግሊዝ እያመሩ በነበረበት ጊዜ ነው ከፑቲን ጋር ተገናኝተው የተነጋገሩት። ዓርብ ዕለት በኤንቢሲ ላይ በተላለፈው ቃለ ምልልስ የተወሰነ ክፍል ፑቲን የዩኤስ ሩሲያ ግንኙነት ከቅርብ ጊዜ ወዲህ እየተበላሸ መምጣቱን ሲናገሩ ተሰምቷል። ባይደን ከስብሰባው በኋላ ስለ ውይይቱ እንደሚናገሩ ዋይት ሃውስ ዛሬ አስታውቋል። አድማጮች የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ወደ ዓለም አቀፍ የኮቪድ-19 ዕለታዊ መረጃ ስናልፍ 84332 የኮሮና ቫይረስ ተያዦችን ባለፉት 24 ሰዓታት ውስጥ ያስመዘገበችው ህንድ በሰባ ቀናት ውስጥ ዝቅተኛው ቁጥር መሆኑን የሀገሪቱ ጠቅላይ ሚኒስትር አስታውቀዋል። በሩሲያ ዛሬ 13510 አዲስ የኮሮና ቫይረስ ተያዦች ቁጥር የተመዘገቡ ሲሆን ዓርብ ዕለት ከተመዘገበው በ1000 ቁጥር ጨምሯል። በጆንስ ሆፕኪንስ ዕለታዊ የኮቪድ-19 መረጃ ማዕከል መረጃ መሰረት ወረርሽኙ ከተከሰተበት ዕለት ጀምሮ በመላው ዓለም 175.2 ሚሊዮን ሰዎች በቫይረሱ ተይዘዋል። ዩናይትድ ስቴትስ 33.4 ሚሊዮን ህዝቦቿ በቫይረሱ ስለተያዙባት እስካሁን ከዓለም ቀዳሚውን ስፍራ ይዛለች። ህንድ በ29.3 ሚሊዮን እየተከተለቻት ነው። ሩሲያም 5 ሚሊዮን ህዝቦቿ በቫይረሱ ተይዘውባታል። በመጨረሻም በኢትዮጵያ የአሜሪካ ኤምባሲ አገሪቱ ውስጥ ያለው አለመረጋጋትና ግጭት በመጪው አገራዊ ምርጫ ፍትሐዊነትና ተአማኒነት ላይ ተጽዕኖ ሊያሳድር ይችላል ሲል ስጋቱን ገለጸ። መስፍን አራጌ ዝርዝሩን ያስደምጠናል።
በሚሊዮኖች የሚቆጠሩ ኢትዮጵያውያን ሰብአዊና ዲሞክራሲያዊ መብታቸውን የሚለማመዱበት ሀገራዊ ምርጫ በመጪው ሰኔ 14 እንደሚያደርጉ በማተት የሚጀምረው የትናንቱ የአሜሪካን ኤምባሲ መግለጫ ምርጫው እንደ አንድ ነጠላ ክስተት መታየት የለበትም ይላል። ይልቁንም መወያየት፣ መተባበርና መቻቻል የሚንጸባረቅበት ዲሞክራሲያዊ ሂደት እንጂ። የሀገሪቱ የዲሞክራሲ ልምምድና ሉዓላዊ አንድነት ተጠናክሮ ይህ እውን እንዲሆን ለኢትዮጵያ መንግስትና ለሁሉም ኢትዮጵያውያን ጥሪ አስተላልፏል። ከምርጫው በኋላ የፖለቲካ ውይይቶች እንዲደረጉ በመጠየቅ መግለጫው በርካታ ኢትዮጵያውያን በግጭትና በጽኑ የምግብ እጥረት ህይወታቸውን እያጡ ባሉበት በዚህ ወቅት ብሔራዊ ምርጫ ቦርድና ሰራተኞቹ ላደረጉት የምርጫ ዝግጅት እውቅና እንሰጣለን ብሏል። ፖለቲከኞችና የማህበረሰብ መሪዎች ሁከትን እንዲያስወግዱ፣ ሌሎችንም ለግጭት ከማነሳሳት እንዲታቀቡ የሚያሳስበው መግለጫው የሁሉም የፖለቲካ ተዋናዮችና የማህበረሰብ መሪዎች በድርድር በውይይትና የታወቁ ሰላማዊ የግጭት መፍቻ ዘዴዎችን ተጠቅመው ሰቆቃዎችን እንዲያስቀሩ ጠይቋል። ለመንግስትና ለመንግስት አመራሮችን ባስተላለፈው መልእክት ገለልተኛ መገናኛ ብዙሃንና ንቁ ማህበራዊ ተሳትፎች እንዲደገፉ፣ የመናገር በነጻነት የመደራጀት መብቶች እንዲከበሩ፣ የኢንተርኔት መቋረጥና የተደራሽነት ቀባ እንዲስተካከል አመላክቷል። መጪው ሀገራዊ ምርጫ የሚካሄድበት ድባብ ያሳስበኛል ይላል መግለጫው። የተፎካካሪ ፖለቲከኞች አመራር መታሰር፣ በነጻ መገናኛ ብዙሃን ላይ አለ የሚለው እመቃ፣ የአካባቢና የክልል መንግስታት ወገንተኛ እንቅስቃሴዎች እንዲሁም የብሔር ለብሔርና የህዝብ ለህዝብ ግጭቶች በምርጫው ነጻና ፍትሃዊነት ላይ አሉታዊ ተጽዕኖ ሊያሳድሩ ይችላል የሚል ስጋቱን በማከል በጸጥታ ችግርና በውስጥ መፈናቀሎች ምክንያት በርካታ የህብረተሰብ ክፍሎች ምርጫው ላይ አለመሳተፋቸው ደግሞ በተለይ አሳሳቢ ነው ብሏል። በተለያዩ የሀገሪቱ ክፍሎች በተፈጠሩ የክልልና የሃይማኖት መከፋፈሎች የሀገሪቱ ሉዓላዊነትና አንድነት ስጋት ላይ መውደቁን ጠቁሞ በአንድነት ቆሞ ይህን ስጋት ለመቅረፍ ለመላው ኢትዮጵያውያን ከምርጫው በኋላ ያሉት ግዚያት ወሳኝ እንደሆኑ ገልጿል። ኢትዮጵያ የተጋረጡባትን ፈተናዎች ለይታ መጪው ዘመን ብሩህ እንዲሆን ዩናይትድ ስቴትስ ከጎኗ ለመቆም ዝግጁ እንደሆነች ለሰላማዊ ዲሞክራሲና ጸጥታዋ አስተማማኝ ለሆነች ኢትዮጵያ ከሁሉም ኢትዮጵያውያን ጋር እንደምትታበርም መግለጫው አብራርቷል። ይህ ደንዴ እንዳለ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለዓለም አቀፉ ማህበረሰብ ዛሬ ባስተላለፉት መልእክት ነገሮችን ወደ ውስብስብ ሁኔታ የሚቀይር ያልተገባ ተጽዕኖ ኢትዮጵያ ላይ ማድረግ ችግሮችን ያባብሳል እንጂ መፍትሄ አያስገኝም ብለዋል።
Ethiopia stands ready to work positively and constructively with all its partners.
ኢትዮጵያ በትግራይ ክልል ያለውን ሰብአዊ ተራድኦ ለማሻሻል ማህበራዊ ግንኙነቶችን ለማጠናከርና መሰረታዊ አገልግሎቶች ወደ ነባሩ ይዞታቸው እንዲመለሱ ከአጋር አካላት ጋር ለመስራት ዝግጁ ነች። በዚህ ወሳኝ ጊዜ ሀገሪቱ የምትሻው የወዳጆችንና የአጋሮችን ድጋፍ እንጂ ችግሩን የበለጠው ስብስብ የሚያደርግ ጫና አይደለም።
That would complicate the situation further.
እንዲህ አይነት ተጽዕኖዎች ከወዳጅ ሀገራት የሚጠበቁ አይደሉም የሚሉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ በሰብአዊነት ስም የህዝቡን ህብረት አንድነትና የኢትዮጵያ መንግስት ቅንጅት የሚያናጋ ተግባር ላይ ተሰማርተዋል ሲሉ የከሰሳቸው አንዳንድ የዓለም አቀፍ ማህበረሰብ አካላት ድርጊታቸው ተቀባይነት የለውም ብለዋል። ከድርጊታቸውም እንዲታቀቡ ጠይቀዋል።
Accusations leveled against Ethiopia of using hunger.
ኢትዮጵያ ረሃብን በራሷ ህዝብ ላይ እንደ ጦር መሳሪያ ተጠቅማለች የሚለው ወቀሳ ፈጽሞ ሐሰት ነው። ይህ ደግሞ በየትኛው መለኪያ ሰላም ስምምነትና መረጋጋትን አያመጣም። በመጀመሪያው ሰብአዊ ተራድኦ እንቅስቃሴ በትግራይ ለሚኖሩ 4.5 ሚሊዮን ሰዎች ምግብና ምግብ ነክ ያልሆኑ ድጋፎች መደረጋቸውን መገንዘብ ይበጃል። በሁለተኛና ሶስተኛ ዙርም 5.2 ሚሊዮን የሚሆኑትን ለመድረስ ተሞክሯል። 135 ሚሊዮን ዶላር የሚያወጣ 170798 ሜትሪክ ቶን እህል እስካሁን ተሰራጭቷል። በአሁኑ ጊዜ ስድስት ተቋማት ማለትም የዓለም አቀፉ ምግብ ፕሮግራም ወርልድ ቪዥን ኬር ማህበረ ረዴ ትግራይ ምግብ ለተራቡና የኢትዮጵያ መንግስት በክልሉ የምግብ እደላ ያደረጉ ነው።
Currently 6 operators namely World Food Program, World Vision, Care.
የኢትዮጵያ መንግስት አገራዊ ክብርን የሚነኩ የውጭ ተጽዕኖዎችን በትግስት እንደማይቀበለው ሚኒስትሩ ተቆመው በቅንነት ለሚተባበሩ አገራት ግን ኢትዮጵያ በሯ ክፍት ነው ሲሉ ተናግረዋል።
is using every ounce of its strength to mobilize all the necessary resources.
የኢትዮጵያ መንግስት ያለውን አቅም አሟጦ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ግብአቶችን እያሰራጨ ነው። ነገር ግን የግብአት እጥረት አለ። እዚህ ላይ ነው የዓለም አቀፉ ማህበረሰብ ድጋፍና ለጋራ ጥቅም ባንድነት መቆም ወሳኝ የሚሆነው። ለድጋፍ እጃቸውን ለሚዘረጉልን ክብር አለን።
We are grateful to those who lent a helping hand.
ከመጪው ሀገራዊ ምርጫ ጋር በተያያዘ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ሰሞኑን ለውጭ ሀገር መገናኛ ብዙሃን በሰጡት መግለጫ ፌዴራል ፖሊስ፣ ጠቅላይ አቃቤ ህግ፣ ብሔራዊ መረጃና ደህንነት አገልግሎት፣ መከላከያ ሚኒስትርና የክልል ተወካዮች የተካተቱበት ብሔራዊ የምርጫ ደህንነት ኮሚቴ ተቋቁሞ ምርጫው ሰላማዊና ህጋዊ እንዲሆን እየተሰራ ነው ማለታቸውን ጠቅሶ የአሜሪካ ድምጽ ሬዲዮ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው እናመሰግናለን። አድማጮች ለዜናና ለትንታኔው የተያዘው ሰዓት በዚህ አበቃ። ከቀሪ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ሰንን ድረገጻችን ላይ amharic.vnews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። ወደ ቀዳሚው ዝግጅታችን እናምራ። በዋሽንግተን ዲሲ እና አካባቢዋ ነዋሪ የሆኑ የኦሮሞ ማህበረሰብ አባላት ከትላንት በስቲያ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እና በአሜሪካ ድምፅ ፊት ለፊት ሰልፎች አድርገዋል። ሰልፈኞቹ ኢትዮጵያ ውስጥ እየተካሄደ ነው ያሉትን የሰብአዊ መብት ጥሰት ያወገዙ ሲሆን በአሜሪካ ድምፅ ሬዲዮ ላይ ያላቸውንም ቅሬታ አሰምተዋል። የአፍሪካ ቀንድ አገልግሎት የአማርኛ ዝግጅት ክፍልን የተዛባ ዘገባ በማስተላለፍ ከሰዋል። የአሜሪካ ድምፅ ትላንት በሰጠው ምላሽ ምርመራ እንደሚያካሄድ አስታውቋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ሀገሪቱ የምትገኝበትን ሁኔታና መንግስታቸው እያከናወናቸው ያሉ ተግባራትን አብራርተው ሰልፈኞቹ ስላነሷቸው ጥያቄዎች ምላሽ ሰጥተዋል። ዝርዝሩን በፈቃዱ ሞረዳ ይዟል።
የተቃውሞ ሰልፍ አስተባባሪና በዋሽንግተን ዲሲ እና አካባቢው የኦሮሞ ማህበረሰብ ወይም ኮሚኒቲ ቦርድ ምክትል ሊቀመንበር የሆኑት አቶ አሰፋ ክትል ለቪኦኤ እንደተናገሩት የተቃውሞ ሰልፉ ዓላማ የኢትዮጵያ መንግስት እየፈጸመ ያለውን የሰብአዊ መብት ጥሰት ከጊዜ ወደ ጊዜ እየጨመረ ስለሄደ ይህንኑ ድርጊት እንዲያቆም የአሜሪካ መንግስትና የዓለም ማህበረሰብ ጣልቃ ገብቶ እርምጃ እንዲወስድ ለመጠየቅ ነው ብሏል። ኢትዮጵያ ውስጥ ይፈጸማል ከሚባለው የሰብአዊ መብት ጥሰት ጋር በተያያዘ ከዚህ በፊትም የተቃውሞ ሰልፎች ሲካሄዱ ጥያቄዎችም ሲቀርቡ ነበር። ከነዚህ ጥያቄዎች ይሄኛውን ልዩ የሚያደርገው ምን እንደሆነ የተጠየቁት አስተባባሪው በሰጡት ምላሽ እንዲህ ብለዋል።
ይሄ እንግዲህ በአሁኑ ጊዜ ልዩ የሚያደርገው በጣም የሚገርም ነው። ከማንኛውም ጊዜ በላይ በጣም አሳሳቢ በሆነ ደረጃ ላይ ነው። እንደአሁኑ በህግ መካከል የጦር ሰራዊት ሰፍሮ እንደዚህ ህግ ያሸበረበት ጊዜ የለም። ይሄ ደግሞ እንደዚሁ በወሬ ብቻ ሳይሆን የሚደረገው በተጨባጭ ሁኔታ የዓለም ሚዲያዎች እንደ ቪኦኤ እናንተን ጨምሮ እንደ ቢቢሲ እንደ ሲኤንኤን ያሉት ሪፖርተሮች እና የተለያዩ ሶሻል ሚዲያ ብሎገሮች ሁሉ እያስተላለፉ ያለ ተጨባጭ አንዳንድ ብሎ መቁጠር የሚቻለው እንደው
በቅርቡ የዩናይትድ ስቴትስ መንግስት ከትግራይ ችግር ጋር በተያያዘ በኢትዮጵያ ባለስልጣናት ላይ የጣለው የቪዛ እቀባ በቂ አለመሆኑን የገለጹት አቶ አሰፋ ተጨማሪ እርምጃ እንዲወሰድ መጠየቃቸውን ተናግሯል። በሰልፉ ላይ የተነሳውን የህግ የበላይነት የፍርድ ቤት ነጻነትና በኢትዮጵያ መንግስት ላይ መደረግ አለበት ስለተባለው ተጨማሪ ጫና በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን አነጋግረናል። የኢትዮጵያ መንግስት በትግራይ የተፈጠረውን ችግር ለማቃለል እየሰራ ከህዳሴው ግድብ ጋር እየተነሱ ያሉትን ጫናዎች እየተቋቋመ ከኮቪድ-19 ጋር ትግል እያደረገ ለምርጫ እየተዘጋጀ ባለበት ሁኔታ ውስጥ በተለይ በምዕራቡ የአገሪቱ ክፍልና በሌሎችም የአገሪቱ ክፍሎች የሚፈጠሩ ችግሮች አይኖሩም ማለት እንደማይቻል ተናግረዋል አምባሳደር ፍጹም።
ፍርድ ቤት ከመቼውም በላይ ነጻ ሆኖ ገለልተኛ ሆኖ እየሰራ ነው። እስከ ሰበር ድረስ እየሰራ ያለው ነገርም እያየን ነው። ለኢትዮጵያም የዓለም አቀፍ ስምምነቶችን ፈራሚ ሀገር እንደመሆኗ የሰብአዊ መብት ኮንቬንሽን ማለት ነው ያንንም አክብሮ ለመሄድ ጥረት እየተደረገ ነው። ግን በርካታ ግፊቶችን ተቋቁመን ህዝባችንን ይዘን እየሄድን ባለንበት ሰዓት እንደገና ሌላ ግፊት ይደረግ የሚል ጣው ነገር በአንድ በኩል የሚያሳዝን ነው። ከዚህ በላይ ምን አይነት ግፊት እንዲመጣ የሚፈልጉ እንደሆነም ግልጽ አይደለም። ለማንኛውም ግን እየተደረገ ያለው ግፊት መንግስት ላይ ሳይሆን ሀገር ላይ እንደሆነና ሀገራችንን ወደ ባሰ ሁኔታ የሚከቱ ነገሮች እንደተደገሱ ሰከን ብለው እንዲያዩ እመክራለሁ።
በመቀጠልም መንግስት በዜጎች ላይ ምንም አይነት ኢፍትሃዊ ነገር እንዲደርስ ፍላጎቱ አይደለም ያሉት አምባሳደር ፍጹም ከአቅሙ በላይ በሆነ ሁኔታ የተፈጠሩ ጉዳዮች ላይ ደግሞ እየተከታተለ ተገቢውን ቅጣት እንዲያገኙ እያደረገ እንዳለ ተናግረዋል። ሰልፈኞቹ ተቃውሟቸውን ካሰሙባቸው ተቋማት መካከል የአሜሪካ ድምፅ ራዲዮ ወይም ቪኦኤ አንዱ ነው። የሰልፉ አስተባባሪ አቶ አሰፋ ክትል የቪኦኤ አማርኛ አገልግሎት ሚዛናዊ አይደለም ሲሉ ይናገራሉ። በዚህ ጉዳይ ላይ በተጨባጭ የሚያቀርቡት ነገር እንዳለ ተጠይቀው ችግሩ ያንድ ጊዜ እንዳልሆነና በተለይ በአገር ውስጥ አድሏዊ ነው ካሉት አሃዱ ራዲዮ ጋራ የሚሰራው ስራ እንደገና መገምገም አለበት ብለዋል።
አዘጋገቡ ሁኔታ በጣም አድሏዊ የሆነ ዋን ሳይድ ብቻ ስፔሻሊ የአማራን ኢንተረስት ብቻ ያስጠብቃል ብሎ በሚያስቡት መንገድ ብቻ የሚያቀርቡና ሌሎችን ህዝቦችና ብሔር ብሔረሰቦችን ኮንሰርን ወይም ደግሞ ያላማከለ ወይም ደግሞ በትክክለኛ ሁኔታ ሁሉንም በእኩልነት እየዘገቡ አይደለም።
ምንድን ነው በዚህ ጊዜ ይሄ ተደርጎ አልተዘገበም? በተጨባጭ ያለ ነገር አለ? የምትጠቅሱት ነገር ምንድን ነው?
በተጨባጭ ይሄ አሃዱ ከሚባለው ኢትዮጵያ ውስጥ ካለው ሬዲዮ ፕሮግራም ጋር አንድ ላይ ከመስራት ከጀመረና የመስራት በምን መልክ እንደተስማሙ አብ ነው አይዲያ ውስጡን አላቆም። ግን ያለው የቪኦኤ አመለካከት እና አዘጋገብ ተቀይሯል። ትክክል አይደለም። ዋን ሳይድ ነው። ይሄ መገምገም አለበት።
የአሜሪካ ድምፅ ስለዚህ ሰልፍና ስለቀረቡት ክሶች በሰጠው ምላሽ ተከታዩም ብሏል። የአሜሪካ ድምፅ አመራር የአሜሪካ ድምፅ ራዲዮ የአፍሪካ ቀንድን በተዛባ ዜና ስርጭት የሚከስ ደብዳቤ ደርሶታል። የአሜሪካ ድምፅ ያልተዛባ ሚዛናዊ እውነተኛና ትክክለኛ ዜና የማስተራጨትን ቁርጠኛ መርህ ይከተላል። ለዚህ ማናቸውንም ተመሳሳይ ክሶች በስፋትና በጥልቀት እንደምንመረምር ሁሉ ይህንንም ክስ በማጣራት የአፍሪካ ቀንድ አገልግሎት ቪኦኤ የሚተዳደርበት ህግ ወይም ቻርተር የአሜሪካ ድምጽ የጋዜጠኝነት መርህና የተሻሉ አሰራር መመሪያዎችን መከተሉን እንፈትሻለን ብሏል።
ወደ ትግራይ ሁኔታ ስናመራ ደግሞ በጦርነት በታመሰችው የሰሜን ኢትዮጵያ ክልል ትግራይ ያለው የምግብ ሁኔታ አደገኛ ደረጃ ላይ መድረሱንና ሰዎች በምግብ እጥረት መሞት መጀመራቸውን በመግለጽ የዓለም የምግብ ፕሮግራም አስጠንቅቋል። የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጀኔቫ የላከችውን ዘገባ ኤደን ገረመው ታቀርበዋለች።
የተባበሩት መንግስታት ድርጅት ከ350,000 በላይ የሚሆኑ የትግራይ ነዋሪዎች ለረሃብ የተጠጋ ሁኔታ ውስጥ እንዳሉ ጠቅሶ ያስቸኳይ ጊዜ የሰብአዊ ድጋፍ ካልተደረገላቸውም እንደማይቋቋሙት አስጠነቀቀ። የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ በበኩሉ 30,000 የሚሆኑ የምግብ እጥረት ያለባቸው ህፃናትን ሞት ያሰጋቸዋል ብሏል። የእርዳታ ተቋማትም ሰው ሰራሽ ቀውሱ ከመፈጠሩ በፊት ለመታደግ በክልሉ ያለ ገደብ ለመንቀሳቀስ ጥሪ ቀረቡ ይገኛሉ። ባለፈው መጋቢት ወር ላይ ጠቅላይ ሚኒስትር አብይ አህመድ የሰብአዊ ድጋፍ ሰራተኞች በሰሜኑ የኢትዮጵያ ክፍል ውስጥ ያለ ገደብ እንደሚንቀሳቀሱ ገልጸው የነበረ ሲሆን የዓለም የምግብ ፕሮግራም የድንገተኛ መርሃ ግብር አስተባባሪ ቶሚ ቶምሰን ግን ይሄ ተግባራዊ አልሆነም ይላሉ። ከአዲስ አበባ በቪዲዮ ባደረጉት ንግግር ወደ አዲስ አበባ ያቀኑት በዛ የሚገኙ ባለስልጣናት የትግራይ ህዝብን ለመርዳት የእርዳታ ድርጅቶች ተደራሽ እንዲሆኑና የደህንነት ሽፋን እንዲያገኙ ለማግባባት ነው ይላሉ።
It's an incredibly dangerous environment for us to all be working in. There have been 9 humanitarians who have been killed thus far. So we find ourselves faced often with enormous protection issues of
እስካሁን ድረስ 9 ሰብአዊ ድጋፍ ሰጪዎች ተገድለዋል። ይሄ ለኛ እጅግ አስጊ የሆነ ሁኔታ ነው። አብዛኛውን ጊዜ ድጋፍ ለተረጂዎች ስናደርግ ከፍተኛ የሆኑ የደህንነት ችግሮች ያሉብን ሲሆን እርዳታውን የሰጠናቸው ተረጂዎችም በሰጠናቸው ምሽት ባስከፊ ሁኔታ እየተዘረፉ ነው። ስለዚህ ይሄን ለመሰለ ቀውስ መንግስት ያለውን አመለካከት ላይ ለውጥ ካላመጣ የሚቀየር አይደለም ነው ያሉት። ቶምሰን የዓለም የምግብ ድርጅት በቀጣዮቹ ሳምንታት ለ2.6 ሚሊዮን የሚሆኑ ሰዎች የምግብ ተደራሽነቱን ለመጨመር ማቀዱን ተናግሯል። ይሄ የሚፈጸመው ግን ቦታውን ለመድረስ ከቻሉ ብቻ ነው። እንደሳቸው አባባል ይሄ በኢትዮጵያና በኤርትራ ወታደሮች ይወሰናል።
The Eritreans have the most egregious perpetrators of denial of access as well as other atrocities committed towards civilians. So that's a huge problem for us.
ኤርትራውያኑ በሲቪሎች ላይ ለሚፈጽሙት ጥቃቶች እንዲሁም ተደራሽነትን በመገደብ በኩል ክፉ አጥቂዎች ናቸው። ይሄ በጣም ትልቅ ችግር ነው። ስለዚህም የኤርትራ ወታደሮች አካባቢውን ለቀቁ ማለት ተጨማሪ ጉርሻ ነው። ነገር ግን አሁን በኢትዮጵያ መከላከያ ኃይልና በአማራ ሚሊሻዎች የተፈጸሙ እንደ ተደራሽነትን መከላከል የመሰሉ ነገሮች አሉ። ስለዚህ እጅግ ብዙ ወንጀላዎች አሉ ነው ያሉት። መሪክ ላይ ካለው ኡነታ በተጨማሪም ትልቁ ችግር የበጀት መሆኑንም ቶምሰን ይናገራሉ። የዓለም የምግብ ፕሮግራም በትግራይ ክልል የሰብአዊ ድጋፍን ተደራሽ ለማድረግ በዚህ ዓመት ብቻ 203 ሚሊዮን ዶላር ያስፈልጋል። ድርጅቱ እርዳታውን በማስፋፋት የህይወት አድን የምግብ ድጋፉን ፍጹም ለተቸገሩት ለማድረስም በአሁን ሰዓት የ70 ሚሊዮን ዶላር እጥረት አለበት። በሊሳ ሽላይን ለተዘጋጀ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ደግሞ ስለ ልጆች በስራ መሰማራት ዘገባለን። በአለማችን ላይ 160 ሚሊዮን ህፃናት ወይም 10 ህፃናት አንዱ በጉልበት ስራ ላይ ተሰማርቶ እንደሚገኙ ይህም እንደ አውሮፓ አቆጣጠር በ2016 ከነበረው ቁጥር ጋር ሲነጻጸር በ8.4 ሚሊዮን ብልጫ እንዳለው የተባበሩት መንግስታት ድርጅት አገልግሎቶች ያወጡት አዲስ ሪፖርት አመልክቷል። ዓለም አቀፉ የስራ ድርጅትና በመንግስታቱ ድርጅት የህፃናት ፈንድ በትብብር ባወጡት በዚህ ሪፖርት የኮቪድ-19 ወረርሽኝ ይህን አሳሳቢ ሁኔታ ይበልጥ እያባባሰው መሆኑን አስታውቀዋል። የህፃናት ጉልበት ብዝበዛን በመቃወም በነገ ዕለት የሚታሰበውን ዓለም አቀፍ ቀን አስመልክቶ ሪፖርቱ በጀኔቫ ይፋ ሲደረግ በቦታው የተገኘችው ዘጋቢያችን ሊሳ ሽላይን ያደረሰችን ዘገባ ስመኝሽ የቆየት አቀርበዋለች።
ዓለም አቀፉ የስራ ድርጅት ILO በዓለም ላይ ለጉልበት ብዝበዛ የተዳረጉ ህፃናትን ዱካ እየተከተለ መመዝገብ ከጀመረ ባለፉት 20 አመታት ውስጥ ለብዝበዛ የተዳረጉ ህፃናት ቁጥር በዚህ ያክል መጠን ሲጨምር የመጀመሪያው ነው። መረጃው እንደሚያሳየው ከነዚህ ህፃናት ግማሽ የሚሆኑት ወይም በቁጥር ሲገለጽ 79 ሚሊዮኑ እጅግ አደገኛ ስራ ላይ የተሰማሩ ሲሆን እንደ አውሮፓውያን አቆጣጠር በ2016 ከነበረው ቁጥር ጋር ሲነጻጸር በ6.5 ሚሊዮን ብልጫ አለው። በአደገኛ ስራ ላይ የተሰማሩ ህፃናት ከሁሉም የከፋው የህፃናት ጉልበት ብዝበዛ ይደርስባቸዋል። ስራው በህፃናቱ ላይ አካላዊና አይምሮአዊ ጉዳት የሚያደርስ ከመሆኑ በተጨማሪ ለህይወትም አስጊ ነው። ዓለም አቀፉ የስራ ድርጅት እንደሚለው ከነዚህ ህፃናት መካከል 70% የሚሆኑት በተለይ በቤተሰብ እርሻ ላይ የተሰማሩ ሲሆን 20% የሚሆኑት የቤት ውስጥ ስራን ጨምሮ የተለያዩ የአገልግሎት ስራዎች ላይ 10% የሚሆኑት ደግሞ በፋብሪካዎች ውስጥ ይሰራሉ። በተለያዩ የዓለማችን ክፍሎች ላይ በህፃናት ላይ የሚደርሰው የጉልበት ብዝበዛ መጠን ይለያያል። ለምሳሌ በእስያ፣ በፓስፊክ፣ በላቲን አሜሪካንና በካሪቢያን በጉልበት ብዝበዛ ስራዎች ላይ የሚሰማሩ ህፃናት ቁጥር እየቀነሰ መሆኑን የመንግስታት ድርጅቱ ሪፖርት ያሳያል። በተቃራኒው በአፍሪካ በተለይ ከሰሃራ በታች ባሉ ሀገራት ብዝበዛ የሚደርስባቸው ህፃናት ቁጥር እጅጉን ጨምሯል። የዓለም አቀፉ ስራ ድርጅት ዳይሬክተር ጀነራል የሆኑት ጋይ ራይደር እንደሚሉት በአፍሪካ ጉር የጉልበት ብዝበዛ የሚደርስባቸው ህፃናት ቁጥር ከአራት አመት በፊት ከነበረው ጋር ሲነጻጸር በ20 ሚሊዮን ብልጫ አለው። ከነዚህ ውስጥ 16.6 ሚሊዮን የሚሆኑት የሚገኙት ከሰሃራ በታች ባሉ የአፍሪካ ሀገራት ነው።
ይህ ቁጥር በመቶኛ ሲሰላ ከአምስት የአፍሪካ ህፃናት አንዱ በጉልበት ብዝበዛ ስራ ላይ ተሰማርቷል ማለት ነው። ከሰሃራ በታች ባሉት ሀገራት ደግሞ ቁጥሩ ከአራት ህፃናት አንዱ ይሆናል። እነዚህ ህፃናት በልጅነታቸው በስራ ላይ በመሰማራታቸው ትምህርት ያገኙ በጣም ረጅም ሰዓት ይሰራሉ። በተጨማሪም አደገኛ በሆኑ የስራ አይነቶች ላይ ይሰማራሉ።
የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ዳይሬክተር የሆኑት ሄነሪታ ፎር በበኩላቸው በተለይ በጣም በለጋ እድሜ ላይ ያሉ ህፃናት ወደ ስራ መሰማራታቸው እጅግ አሳሳቢ መሆኑን ተናግረዋል። ፎር እንዳሉት በአለም ዙሪያ በስራ ላይ ከተሰማሩት ህፃናት ግማሽ የሚሆኑት እድሜያቸው ከ5 እስከ 11 የሚሆኑ ናቸው። የኮቪድ-19 ወረርሽኝ ደግሞ ይህን መጥፎ ሁኔታ እያባባሰው ነው።
በወረርሽኙ ምክንያት ስራ በመጥፋቱና ድህነት እየጨመረ በመምጣቱ ወላጆች ልብ የሚሰብር ውሳኔ እንዲወስኑ ይገደዳሉ። በመጪው አመት መጨረሻም ተጨማሪ 9 ሚሊዮን ህፃናት ወደ ስራ እንዲሰማሩ ይደረጋል ብለን እንገምታለን። ሀገራት የሚሰጡት ማህበራዊ ድጋፍ ይበልጥ እየቀነሰ ከሄደም ይሄ ቁጥር እስከ 46 ሚሊዮን ሊደርስ ይችላል።
ይህን ቁጥሩ እጅግ እያሻቀበ የሄደውን የህፃናት ጉልበት ብዝበዛ ለመቀነስ ዓለም አቀፉ የስራ ድርጅትና የህፃናት መርጃ ድርጅት ለህፃናት የሚደረጉ ሁለንተናዊ ድጎማዎችን ጨምሮ በቂ ማህበራዊ ዋስትና ለሁሉም እንዲዳረስ፣ የትምህርት ጥራት እንዲሻሻልና ተማሪዎች ወደ ትምህርት ቤት እንዲመለሱ ለማድረግ የበለጠ በጀት እንዲመደብ ጥሪ ያቀርባሉ። በሊዛ ሽሌን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን።
Oh, no.
የተጫነክ ዝግጅት ይቀርባል። አድማጮች፣ ተከታዩ በዩናይትድ ስቴትስ የምርጫ ታሪክ ታማኒ ነፃና ገለልተኛ ምርጫ በሚሉ የተመረጡ ርዕሶች ላይ ትኩረት ያደረገ ልዩ ዝግጅት ነው። ልዩ ዝግጅቱ በቅርቡ በኢትዮጵያ የሚካሄደውን ብሔራዊ ምርጫ ተንተርሶ በተለይ ከሸገር ኤፍኤም ጋር በትብብር የሚቀርቡ ተከታታይ ፕሮግራሞች አካል ነው። ወደ ቅንብሩ።
ኋላ ላይ ቃሉ ራሱ ከሚወለድባት ጥንታዊት ግሪክ ከክርስቶስ ልደት በፊት ከ580 ዓመት ዓለም ግድም አንስቶ አንዳች ዲሞክራሲ የሚመስል ጅማሮ እንደነበር ድርሳናት ይጠቁማሉ። በሮም የጳጳሳት ስያሜ የምርጫ ቃና ነበረው። የመካከለኛው ዘመን ቬኑስ በ13ኛው ክፍለ ዘመን ሞካክራዋለች። የዘመናዊው ዲሞክራሲ አባት ታሪክ ግን ወዲህ ወደ ዩናይትድ ስቴትስ ይመለሰናል። ዜጎች ለራሳቸውና ለመጪው ትውልድ ጭምር የሚመኙትን ህይወት ለማምጣት በሚወሰድ ውሳኔ ይመሰላል። ለአንዳንዶች በኑሯቸው በለት ተለት ህይወታቸው በሚያሳስቧቸው ነገር ግን የጋራ በሆኑ ጉዳዮች ፍላጎቴን ጥቅሜን ያስጠብቅልኛል ያሉትን አስተዳደር ወደ ስልጣን መምጣት ለማረጋገጥ እያንዳንዱ በየገል የሚያደርገው ነገር ግን ለሁሉ የሁሉ የሆነ ተሳትፎም ነው ምርጫ። ለመሆኑ ለአስተዳደር ኃላፊነት ግለሰቦችን መምረጥ መቼና እንዴት ተጀመረ? የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ጅማሬና ሂደት ጨምሮ የምርጫን ጽንሰ ሐሳብና ዜጎች ድምጻቸውን በመስጠት አስተዳዳሪያቸውን የሚሰይሙበትን ሂደት በባለሙያው አይን እንቃኛለን።
ታሪክም ሆነ በዓለም የሪፐብሊካን ጋቨርንመንት ማለት ሰው ራሱ ይፈልገውን መርጦ የሚተዳደርበት መንግስት የተመሰረተው ለመጀመሪያ ጊዜ አሜሪካ ነው። ያም የተመሰረተው የአሜሪካ ህገ መንግስት ተጽፎ ጸድቆ ህጋዊ ሆኖ የአሜሪካን ሲመሰርት በ1789 በ13 ስቴቶች ነበሩ። ያን ጊዜ ኮሎኒስ ነበር የሚባሉ የእንግሊዝ ኮሎኒ ተብለው ስለሚታወቁ ከዛ በፊት እነዚህ 13 መስራች ስቴቶች የተባበሩት የአሜሪካ ስቴቶች ዩናይትድ ስቴትስ ኦፍ አሜሪካ ብለው ሁሉንም በአንድ ማዕከላዊ መንግስት ስር እንዲተዳደሩበት ስርዓት እያንዳንዳቸው በአሜሪካ ህገ መንግስት ውስጥ ባለው የህግ አውጪው አካል ውስጥ ተወካይ ኖሯቸው የአሜሪካንን ህግ እያወጡ በህዝብና በእነዚህ ስቴቶች የተመረጠ ፕሬዚደንት ያንን ህግ ተግባራዊ የሚያደርግበት እንደገና ደግሞ ግለሰቦች እንዲሁም ስቴቶች ህግ ተጣሰ ወይም ደግሞ ህግ አልተከበረም በሚሉበት ጊዜ ያንን የሚዳኝ ፍርድ ቤት ተቋቁሞ በዛ ህገ መንግስት ስር ለመጀመሪያ ጊዜ ያኔ ነው ተቋቋመ። ከዛ በፊት የሰው ልጅ ወይ በንጉስ ወይ በጎበዝ አለቃ ወይም ደግሞ በኃይለኞች ነበር የሚተዳደር እና ፕሊስ በአሜሪካ ያቆመበት ጊዜ በ1789 ህገ መንግስት ከተጻፈ በኋላ።
ደረጀ ደምሴ ቡልቶ ይባላሉ። በምስራቅ ዩናይትድ ስቴትሷ የማሳቹሴትስ ክፍለ ግዛት ቦስተን ከተማ በጥብቅና ሙያ የሚተዳደሩ የህግ ባለሙያ ናቸው። አቶ ደረጀ በተጨማሪም በግዛቲቱ ጥብቅና ሊቆምላቸው የሚችል ባለሙያ መቅጠር ለማይችሉ ተከሳሾች የህግ ጠበቃ የሚያቆመው ፐብሊክ ዲፌንደር የተባለው ድርጅትም ምክትል ሊቀመንበር ናቸው። ለመሆኑ ምርጫ ብሎ ነገር ምን ያስፈልጋል? ለመረጡት እጩ ተፎካካሪ ድምጽን በመስጠት ለዚያ ለሚወዳደርበት ኃላፊነት ወይም ስልጣን ማብቃትስ በዚያ በቀደመ ዘመን እንዴት ተተነሰሰ?
የአሜሪካ ፖለቲሻኖች የእንግሊዝን ንጉስ ተቃውመው እኛ ውክልና ሳይኖረን በእንግሊዝ መተዳደር የለብንም፣ በእንግሊዝ ፓርላማ ውስጥ ምንም አይነት ተሰሚነት የለንም፣ ወኪልም የለንም ያ ሆኖ ሳለ እኛ ከዚህ ታክግብር እየከፈል የእንግሊዝን ህዝብና የእንግሊዝን ንጉስ የምንደግፍበት ምክንያት የለም። ራሳችንን በራሳችን ማስተዳደር እንችላለን ብለው የአሜሪካ አብዮት አካሄደው ነው ከእንግሊዝ ነጻ ሊሆኑ የቻሉት። እዛ ሂደት ላይ ያሉ ምን አይነት መንግስት ነው የምናቋቁመው በሚሉበት ጊዜ ያንን አብዮት የሚመሩ ሰዎች እንደ ቶማስ ጄፈርሰን፣ ጆርጅ ዋሽንግተን፣ ጆን አዳምስ፣ ጄምስ ማዲሰን የተባሉ ራሳቸው እንደ ፈላስፋ ሊወሰዱ የሚችሉ በጣም ብዙ ያነበቡ የአብዮቱ አንቀሳቃሽ መሪዎች ነበሩ። ብዙ ውይይት አድርገዋል። በመሀላቸው የተለያየ ክንፍ ነበር። ግማሾቹ ጠንካራ ማዕከላዊ መንግስት የሚፈልጉ ነበሩ። ግማሾቹ ደግሞ ጠንካራ ያልሆነ ማዕከላዊ መንግስት፣ በጣም ጠንካራ የሆኑ ሴቶች ተባብረው በአንድ ሀገር ስም የሚተዳደሩ። በእነዚህ መሀል ብዙ ክርክር ነበር እና ምን አይነት መንግስት መስረት በሚሉበት ጊዜ ከዚያ በፊት የነበሩት የተለያዩ ፈላስፋዎች ጻፏቸውን እንደ ጃክ ሩሶ፣ ጆን ሎክ የእንግሊዝ ፈላስፋ የተለያዩ ጽሁፎች ነበሩ። የህግ መንፈስ የሚል መጽሐፍ ነበር፣ ስፒሪት ኦፍ ዘ ሎው መጽሐፍ ነበረ። ከእነዚህ የተለያዩ ፍልስፍናዎች ተነስተው ግለሰቦች ራሳቸውን ማስተዳደር ይችላሉ፣ የግድ ንጉስ አያስፈልጋቸውም፣ የግድ አንድ ኃይለኛ ለዘላለም ሲሞት ድረስ በጉልበት የሚመራ መሪ የሚፈልጉትን መንግስት የሚፈልጉትን አይነት ስርዓት አቋቁሞ ያንን ስርዓት ደግሞ የሚያስተዳድሩ ሰዎች በሚፈልጉበት መልክ በሚፈልጉበት ሁኔታ መርጠው ሲያስፈልግ ደግሞ እየቀየሩ ራሳቸውን ማስተዳደር ይችላሉ። ሰልፍ ገቨርንመንት ራስን በራስ ማስተዳደር የሚባለው አዲስ ጽንሰ ሀሳብ ነበር። ከዛ ጊዜ ተሞክሮ አያውቅም። እርግጥ በጥንታዊ ግሪክ እንዲሁም ሮም ምናምን ጊዜ የተወሰኑ ሴኔት የሚባሉ ነበሩ። በግሪክ ለምሳሌ እነዚህ ሴኔቶች የሀብታም ሰዎች ወኪል ሆነው ብዙ ህዝብ ወኪል ሆነው ህግ የሚያወጡ ነበሩ። ነገር ግን የዛ አይነት ስርዓት የተለየ ነው። ስቲል እነዛ ሰዎች በሲዛር ወይም ደግሞ በመሪው ሰብሰቡ እና ትንሽ የዴሞክራሲ ሙከራ ተደርጓል። ዴሞክራሲና ሪፐብሊካን መንግስት ምሽ ይመጣላቸው። ዴሞክራሲ ማለት ብዙሀን የሚመራው ማለት ነው። አውቶክራቲክ የአንድ ሰው ያልሆነ ማለት ነው። ወይም ደግሞ ሞናርኪ ንጉሳዊ አስተዳደር ያልሆነ የብዙሀን የሚፈልጉት። ግን ያም ሆኖ አሜሪካ ዴሞክራሲና ህዝብ የመረጠው መንግስት ስርዓት ሲቋቋም ብዙ ችግር ነበረው። ማን ነው መራጭ በሚባልበት ጊዜ እንደውም ባለ ንብረት ነጭ ወንድ መረጥ እንደሚችል ተደርጎ ያሰው ብድራ ጊዜ ሲነጋገሩ፣ ለምሳሌ ጥቁር አሜሪካኖች ተይዘው በባርነት በምን የመጡ ሶስት አምስተኛ ሰው ተብለው ነው የተቆጠሩ። ሴቶች የመምረጥ እድል አልነበራቸውም፣ መብትም አልተሰጣቸው። እንደውም ከመቶ አመት በኋላ ነው መብታቸው ነው
ከአንዳንድ ጥቁር ወንዶችም በኋላ ነው።
የእርስ በርስ ጦርነት ተካሂዶ ያ ካለቀ በኋላ የወጡ ሁለት የታወቁ የህግ ማሻሻያዎች ወይም ደግሞ የኮንስቲቱሽናል አሜንድመንት ይሏቸዋል፣ 14ኛ እና 15ኛ የሚባሉ የማንኛውም ሰው ህግ ፊት እኩል መብት አለው። ያ መብቱ ሊካድ አይችልም። እንደገና የማንንም ሰው በባርነት መያዝ ክልክል ነው የሚል ሁለት ማሻሻያዎች ወጡ። እንደዛም ሆኖ ግን የሴቶች መብት አልተከበረም። ግን እዚህ ሀገር ሰው ሲሉ ያን ጊዜ ወንድም ነበረ እንደ ሰው የሚቆጥ። ለምሳሌ ጥቁር ወንድ ይችል ነበረ፣ ጥቁር ሴት ግን አይችልም። እና ነጭ ሴትም ቦት ማድረግ አልቻለም። የሴቶች የመምረጥ መብት የተፈቀደው ከፍተኛ ተቃውሞ አንስተው በጣም ብዙ ጭቅጭቅ ተነስቶ የሴቶች መብት እንዲከበር ተደረገ። ኮንስቲቱሽኑ ከጸደቀ ከመቶ ዓመት በላይ ቆይቶ ነው በ1920።
በጊዜው ላልታዩና ወደፊት ለሚገጥሙ ሁኔታዎች አመቺ ይሆን ዘንድ እንዲሻሻልና እንዲያድግ ተደርጎ የተቀረጸው ይህ የዲሞክራሲ መሰረትና መለያ አሁንም ጉድለቶች ባያጣና ገና ፈተናዎች ባይለዩትም በበርካታ አመታት እድሜው ብዙ ለውጦችና መሻሻሎችን ግን አይቷል።
የቦት አደራረጉም በጣም ብዙ ፕሮብለሞች ነበሩት። ለምሳሌ በተለያዩ ስቴቶች የተለያየ ህግ ነበር። አንዳንድ ቦታዎች የተለያየ ሰዎች ቦት እንዳያደርጉ የሚያደርግ ህግ እያወጡ አስቸግሩ ነበር። ዴሞክራሲና ሪፐብሊካን ገቨርንመንት ከዚህ የምንማረው በፕሮሰስ የሚያድግ ነው እና እንደ ኤክስፐሪመንት እንደ ሙከራ ነው የተወሰደው ከመጀመሪያው። እርግጥ አንድ ህዝብ ራሱን ማስተዳደር ይችላል ወይ የሚለው ጥያቄ ለብዙ ዓመት አልተመለሰም ነበር። ቀስ እያለ እየታየ በኋላ ከሁለተኛው ዓለም ጦርነት በኋላ ብዙ አገሮች ወደ አሜሪካ ስርዓት መምጣት ጀመሩ። ከዛ በፊት ብዙ በንጉስና በኃይለኞች ነበር ተጠቀጠ አለ።
ከዚያ የሩቅ ዘመን የምርጫ አጀማመር ታሪክ ወደ ዘመናችን እንምጣ። የእያንዳንዱ ምራጭ ድምጽ በምርጫ ሂደት ለምራጩ ድምጽ ውክልና ትልቅ ቦታ አለው ከሚለው አስተሳሰብ ሻገር ብለን ምርጫን ከሞራል ግዴታና ከምክንያታዊነት ጋር የሚያዛምዱ እይታዎችን ለመፈተሽ እንሞክር። ለምሳሌ የሚያህል እኔ የምርጫው ውጤት ምንም ቢሆን ምን ግድ የለኝም፣ ማንንም ቢመረጥ የተለየ ስሜት አይሰጠኝም የሚል ሰው በዚሁ ምክንያት ብቻ ድምጽ ከመስጠት ወይም ከመምረጥ ቢታቀብ ምን አይነት አንድምታ ይኖረው ይሆን?
እርግጥ የመምረጥ መብት ያለ መምረጥን መብት ይጨምራል። ማለት አንድ ሰው የግድ የመምረጥ መብት ስላለው የግድ መምረጥ አለበት ማለት አይደለም። ነገር ግን የዴሞክራሲ ስርዓት የሰዎችን ተሳትፎ ይጠይቃል። አንድ ህዝብ ራሴን አስተዳድራለሁ በሚልበት ጊዜ የጎበዝ አለቃ ወይም ኃይለኛ ወይም ንጉሥ አስተዳድረኝም የሚመርጦ ሰው ነው የሚያስተዳድለኝ ካለ የሚፈልገውን የመምረጥ መብት ይሰጠዋል። ያንን መብት ደግሞ መጠቀም አለበት። ያንን መብት ሳይጠቀም ቀርቶ ከዛ በኋላ እኔም በሚፈልገው ሁኔታ አገሪቱ አላስተዳደሯትም ወይም ይሄ አልተደረገም ብሎ መናገር ያው ኃላፊነቱን ሳይወጣ ቀርቶ ያንን ብዙ ትርጉም የለውም። ምንድን ነው ለማለት የሚፈልገው? ዴሞክራሲ በተሳትፎ ላይ የተመሰረተ ስርዓት ነው እና ተሳትፎ ባነሰ ቁጥር የዴሞክራሲ ኤሌመንት እንደሚጠበቀው አይሆንም። ተሳትፎ በጨመረ ጊዜ የሚመረጠው መሪ ሆነ የሚመሰረተው ስርዓት እርግጥ ሰዎች በተመረጡ ቁጥር አዳዲስ ህጎች ይወጣሉ። እነዛ ህጎች ደግሞ የሀገሪቷን ሁኔታ፣ ጸባይ፣ ባህል፣ በትምህርትም ሆነ በኢኮኖሚ ይቀይሯታል። ሀገሪቷ ወዴት ነው የምትሄደው፣ ወዴት ነው መሄድ አለባት የሚለው ውይይት ምርጫ አካባቢ ነው የሚደረግ። ከዛ ተነስቶ ሰው ይመርጣል። እንደዚህ አቅጣጫ ነው መሄድ አለባት የሚል በብዙሃኑ ይመረጣል። ያ አቅጣጫውን ያለ ነገር አቅጣጫ የመወሰን መልክ ይኖረዋል ማለት ነው። ግለሰቡ ትልቅ ኮንሰርት አለ በዴሞክራሲ ውስጥ። ብዙ ሰዎች የብዙሀን አመራር ወይም የብዙሀን ማጆሪቲ ሩል የብዙሀን አገዛዝ ብለው ነው የሚወስዱ። ነገር ግን በዴሞክራሲ ህግ ውስጥ የብዙሀን አመራር ብቻ አይደለም። ዴሞክራሲ ሁለት ጸባይ አለ። እነዚህ ሁለቱ በጣም ኢምፖርታንት ናቸው፣ በጣም አስፈላጊ። ከሌሉ ደግሞ ዴሞክራሲ የለም ማለት ይቻላል። አንደኛው ምንድን ነው? የብዙሀን የመረጠው ይመራል ማለት ነው። ሁለተኛው ግን የጥቂቶች መብት ደግሞ መከበር አለ። የብዙሀን አመራር የጥቂቶች መብት ሳይጣ፣ የጥቂቶች መብት ህገ መንግስት ውስጥ ያለው መብት ሳይጣ ማጆሪቲው መምራት ይችላል። ስለዚህ መቀየር የሚችለው ማጆሪቲ የተወሰነው ነው። ምክንያቱም የተወሰኑ የማይቀየሩ መብቶች አሉ ማለት ነው እና የተወሰነ አቅጣጫ ሊቀየር ይችላል።
አቶ ደረጀ እዚሁ ርዕስ ላይ እንቆይና በዩናይት ስቴትስ ዜጎች የመምረጥ መብታቸውን የመጠቀማቸውን ልምምድ ከሲቪክ ግዴታ ወይም ኃላፊነት ጋር የማዛመድ ዝንባሌም አለና እስኪ አብራሩት። ምን ማለት ነው የሲቪክ ግዴታ ሲባል?
ምንድነው የሲቪክ ግዴታ? በህግ የተጻፈ ግዴታ አይደለም። ግን አንድ ሰው የአንድ ብሔረሰብ አባል በመሆኑ ብቻ የሚጠበቅበት ኃላፊነት ወጣውም ላይወጣውም ይችላል፣ የሰው የምርጫ ነው። ነገር ግን ከተወጣው ከጥሩ ስነ ምግባሮች ውስጥ የሚጨመር ነው፣ ካልተወጣው ደግሞ የሰውየውን ምዝህላልነት የሚያሳል እና እርግጥ አንዳንድ ጊዜ ሁለት ሶስት ሰዎች ሲወዳደሩ እኔ ከነዚህ ውስጥ ማንም አይስማማኝም፣ ልመርጠውም አላገኘውም፣ ስለዚህ አልመጥም የሚል ይኖራል። አንዳንድ ሰዎች ደግሞ ከነዚህ ውስጥ የምፈልገው ሰው ባይኖርም እንኳን የምፈልገውን ሰውዬ ጨፌ እመርጣለሁ። አንድ ቦታ አገኘ ማለት ነው ያሰኝ እና እዚህ ሀገር መጣፍ ትችላለህ ባለቱ ላይ የምትፈልገውን ሰው። እንደዛ የሚጽፉ ሰዎች አሉ፣ አይቆጠርም ግን የሲቪክ ኃላፊነታቸውን ለመወጣት። አንዳንድ ጊዜ ደግሞ ምናልባት የፕሬዚዳንት፣ የኮንግረስማን ወይም ደግሞ የሴኔተር እነዚህ ተወካዮች ናቸው። ምርጫ በሚኖርበት ጊዜ ከፕሬዚዳንት የሚወዳደሩት ካልተስማሙ ሁሉም ሴኔተር የሚወዳደሩትም ብዙም ካልተስማሙ ምናልባት ወይም የኮንግረስ የሚወዳደሩት የሚስማማ ካለ ለሱ መርጠት ይመለሳል። የግድ ሁሉም አይነት ምርጫ ላይ መምረጥ አለብን ማለት አይደለም፣ ግን የመምረጥ ኃላፊነት የመሳተፍ ኃላፊነት በጣም አስፈላጊ ነው። ሌላው የሚጠቅመ ምንድን ነው? ሰዎች የተለያየ ሀሳብ አቅርበው ነው የሚወዳደሩት። ያ ሀሳብ ምን ያህል ተቀባይነት አለ፣ በምን ያህል በአሜሪካም ሆነ ምን ያህሉ ይህንን ሀሳብ ይጠቅመዋል ብለው ሊታይ የሚችለው ምን ያህል ሰው ወጥቶ ያንን ሀሳብ የሚደግፈውን ሰው መምረጡ፣ ወይም ደግሞ ምን ያህል ሰው ወጥቶ ይህን የተወሰነ ሀሳብ የያዘ ሰውዬ ምንም ቦት ሳያገኝ ሲቀር ያ ሀሳብ ተቀባይነት እንደሌለው በብዙሀኑ የሚታይበትም አንድ ስርዓት ነው። ስለዚህ የሰው አመለካከት ወዴት እንደሚሄድም የሚታይበት ስርዓት ስለሆነ፣ ትምህርት የሚገኝበት ስርዓት ስለሆነ የመሳተፍ ኃላፊነት አለበት። ግን ያንን ኃላፊነት ካልተወጣ ምንም ቢኖር ቅጣት የለውም። ሌሎች ግዴታዎች አሉ። አሁን እዚህ ሀገር ህገ መንግስቱ ኃላፊነትን ካልተወጣ ወደ ቅጣት የሚያስኬዱ ግዴታዎች አሉ። የቮት ግን ከዚህ ውስጥ
በዲሞክራሲ ስርዓት ምንነትና እሱ ራሱ እውን ስለመሆኑ እንደ አንድ መሰረትና ማሳያ ጭምር የሚወሰደው ምርጫ ብሎም የምርጫ ጉዳይ በተነሳ ጊዜ ብዙ ስለሚባልላቸው አይነተኞቹ መመዘኛዎቹ ደግሞ ጥቂት እናንሳ። ነጻና ሚዛናዊ ምርጫ ብዙ ጊዜ ይባላል። መቼ ነው አንድ ምርጫ ነጻና ሚዛናዊ ነው ማለት የሚቻለው?
ምርጫ መኖሩ ብቻ ዋጋ የለውም። የእውነት ምርጫ መሆናል። የእውነት ምርጫ እንዲሆን ደግሞ የሚወዳደሩ ሰዎች ያላቸውን አመለካከት፣ ያላቸውን ሀሳብ በነጻነት እንዲሁም ደግሞ ከሌሎች ተወዳዳሪዎች በእኩል መብት መግለጽ መቻል አለባቸው። ስለዚህ ለምሳሌ አንዱ ተወዳዳሪ ትልቅ ሰላማዊ ሰልፍ ተፈቅዶለት ሌላው ደግሞ የማይፈቀድለት ከሆነ ሚዛናዊ ላይሆን ይችላል ማለት ነው። ሚዲያ ለአንድ ተወዳዳሪ 30 ሰዓት ሰጥቶ ለሌላው አንድ ሰዓት ተሰጠ፣ ያ ተወዳዳሪ ያለውን ሀሳብ ለህዝቡ አቅርቦ በመሸጥ ሀሳቡን አይችልም። በዛ ምክንያት ሚዛናዊ አይደለም፣ ፌር አይደለም ይባላል በዚህ ሀገር። እና ፍሪ ኤንድ ፌር ነጻና ሚዛናዊ። ነጻ ማለት ተወዳዳሪው ብቻ ሳይሆን የዛ ሰው ደጋፊዎች፣ ያን ሰው ለመርዳት የሚፈልጉ ምንም ለማድረግ የሚንቀሳቀሱ ግለሰቦች መብት መከበር አለ። በሚናገሩት በሚጽፉት ምክንያት ምንም አይነት አደጋ ሊደርስባቸው አይገባም። ከዛ አልፎ ደግሞ ሰዎች በነጻነት መምረጥ መቻል አለባቸው። በነጻነት መምረጥ ማለት ምንም አይነት ተጽዕኖና ግፊት አንድ ሰው እንዲመርጥ ማሳመን አንድ ነገር ነው። ካልመረጥክ ይሄ አይፈቀድልህም፣ ይሄ አይፈቀድልህም፣ ወይም ደግሞ ከመረጥክ እንዲህ አይነት ጥቅም ታገኛለህ ማለት ደግሞ ሌላ እና ያ ሳይኖር በነጻነት መምረጥ መቻል አለብን ማለት ነው። እና እነዚህ ነገሮች ከተሟሉ ነጻና ፍትሃዊ ነው ለማለት ይቻላል፣ ወይም ደግሞ ሚዛናዊ።
አድማጮች፣ የምርጫን ትርጉምና ፋይዳ እንዲሁም አንድን ምርጫ የተሳካ የሚያደርጉትን መለያዎች የታማኒ ንጻና ሚዛናዊ ምርጫን ምንነት ዘመናት በተገበው የዩናይትድ ስቴትስ የምርጫ አጀማመር ታሪኮች ውስጥ የተመለከትንበትን ዝግጅት ነበር የተከታተላችሁት። በሌላ መሰረስ እንመለሳለን። ለአሁኑ ግን እንግዳይን የህግ ባለሙያውን አቶ ደረጀ ደምሴ ሁልቱን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
በመጨረሻም ስለፈጠራ ከአገሮቹ ጋር ኢትዮጵያ ውስጥ ያሉ ስፍራዎችን ለመጎብኘት ጥረት በሚያደርግበት ሰዓት አገልግሎት ሰጪዎችን በአቅራቢያው ለማግኘት የገጠመውን ችግር ከተመለከተ በኋላ ከመሰል ችግር የሚያድን ልዩ አውታር ከገነባው ወጣት ጋር እናስተዋውቃችኋለን። አበል አሻግሬ ከአጋሮቹ ጋር በመሆን ዩስቴክ በተሰኘ ተቋማቸው አማካኝነት ኢትዮሎኬት የተሰኘ መተግበሪያና ድረገጽ ገንብተዋል። ስለ አውታሩ ምንነትና ጠቀሜታ ለማወቅ ሀብታሙ ስዩም በስልክ አግኝቶታል።
ከአንድ አመት ከሁለት አመት በፊት ኢትዮጵያን ትንሽ ለመዞር ሞክረን ነበረ። በዛን ጊዜ እንደዚህ የተፈጥሮ እና የታሪክ መስህብ ምንላቸውን ቦታዎች ለመዞር በምፈልግበት ጊዜ የትኛው ቦታ የት ቦታ ይገኛል፣ አገልግሎቶች የት ይገኛሉ፣ ቦታቸው የት ነው፣ የዋጋ እንትናቸው እንዴት የት ነው፣ ይህን ኢንፎርሜሽን ማግኘት አልቻለም ነበር። በትክክል በተዘጋጀ ሁኔታ እናገኛቸው። ከኛ ችግር በመነሳት ለምንድን የራሳችንን አንድ የሆነ ስራ ሰርተን በሶፍትዌር እና ድረገጽ በመስራት እኛም ስራ ስለሆነ ለምንደዚህ አይነት ስራ ሰርተን ለዙ ማናቀርብን ብለን አሰብን። ይህን ስንጀምረው ዌብሳይቱ ወይም ድረገጹን ከአንድ አመት በፊት ነው የሰራ ነው እና ሰርቪስ እንዲሰጥ ያስጀምር ነው። የዛሬ አመት ታህሳስ ላይ ድረገጹ አገልግሎት መስጠት ጀመረ። ከዛ በኋላ ደግሞ ከድረገጹም ሌላ ደግሞ የስልክ መተግበሪያ ያስፈልጋል ብለን ስላሰብን የስልክ መተግበሪያውን ደግሞ የዛሬ ሁለት ሳምንት አካባቢ ግንቦት 14 ላይ ይፋ አውጥተነዋል።
ይሄ መተግበሪያ ምን አይነት ጠቀሜታ ነው ለሰዎች የሚሰጠው? በስራ ላይ የሚያወሉት በምን መልኩ ነው?
የአንድሮይድ መተግበሪያ ነው የለቀቅነውና እሱ ማንኛውም ሰው ኢትዮሎኬት ብሎ ሰርች ቢያደርግ ፕሌይ ስቶር ላይ ያገኘዋል። ወይም ሊንካችን ደግሞ በሶሻል ሚዲያችን ላይ ሼር ስላደረግነው እሱን ፎሎ ቢከተሉት አፕሊኬሽኑን አውርደው ስልካቸው ላይ ኤኒታይም መጠቀም ይችላሉ። የመተግበሪያው አገልግሎት ምንድን ነው? እነዚህ ሰርቪስ ይሰጣሉ ወይም አገልግሎት ይሰጣሉ ምንላቸውንም ማንኛውንም አይነት ቢዝነሶች በእኛ መተግበሪያ ላይ ለማስገባት አዘጋጅተናል። ስለዚህ ማንኛውም የቢዝነስ ባለቤት ይሄንን ፕላትፎርም በመጠቀም የነሱ ማሳያ ስራቸውን የሚያሳዩበት ሾኬስ የሚያደርጉበት ፕላትፎርም ስለሆነ እዛ ላይ ስራቸውን አስገብተው ይሄንን ሰርቪስ ከዚህ እስከዚህ ሰዓት እንሰጣለን፣ ዋጋችን ከዚህ እስከዚህ ነው፣ ሎኬሽናችን ቦታችን ደግሞ ከይሄ ቦታ ነው ብለው እዛ ጋር እንትን ይላሉ። ተጠቃሚዎች ደግሞ የነሱ ተጠቃሚዎች ያንን ቦታ በማግኘት እንደዚህ ዋጋቸው ጥሩ ነው፣ ይሄ ደግሞ ሰርቪሳቸው ጥሩ ስለሆነ ይሄን ምርጫችን አድርገን እዛ ቦታ ሄደን እንጠቀማለን ብለው ይጠቀማሉ። ያንን ከተጠቀሙ በኋላ ደግሞ የተጠቀሙትን አገልግሎት እዛው ጋር አስተያየት መስጠትና በአምስት ኮከብ ደግሞ ይሄን ያክል ነው የጥራት ደረጃቸው ይሄን ያክል ነው ብለው አስተያየት መስጠት ይችላሉ። በዛ መሰረት የቢዝነስ ባለቤቶቹም ስራቸውን ያጎለብታሉ፣ ያሻሽላሉ ማለት ነው። መተግበሪያው እንደዚህ እንዲያደርግ ብለን ነው ያሰብነው። መተግበሪያው አሁን በውስጡ ከ120 በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው። ዋና አላማችን ሆቴልና እንደዚህ የቱሪዝም ሴክተሩ ላይ መስራት ነው። እዚህ ላይ ፎከስ አድርገን ብዙ ቦታዎችን አስገብተናል። ተጠቃሚዎችም እዛ ጋር አፕሊኬሽን መተግበሪያውን በመጠቀም እነዚህ ቦታዎች በቀላሉ ማግኘት ይችላሉ ማለት ነው።
እንግዲህ እንደተረዳሁት መተግበሪያው ሰዎች በአቅራቢያቸው ያሉ አገልግሎቶችን በቀላሉ እንዲያገኙ የሚያስችል የሚያመላክት መተግበሪያ ነው። ለምሳሌነት ባህዮት መሰረት ምግብ ቤቶች፣ ጸጉር ቤት፣ ቤተ መጻሕፍት የመሳሰሉትን ያሳያል። በመተግበሪያው ላይ የተጫኑትን መረጃዎች እንዴት ማሰባሰብ ቻላችሁ?
መረጃውን ማግኘት ብዙ ጊዜ ፈጅቶብናልም ቀላልም አልነበረም። እውነቱን ለመናገር በራሳችን የሰበሰብናቸው ዳታዎች አሉ። ቀጥታ ደግሞ እነዚህን የቢዝነስ ባለቤቶቹን ራሳችን ፈልገን ሄደን የተወሰኑ ሰዎች በራሳችን ኛ ስር የቀጠርናቸው ሴልስ የምንላቸው ሰዎች ይችላሉ። እነሱም ቀጥታ እነዚህም ሰርቪስ የሚሰጡትን ሰዎች ቀጥታ በመሄድ ዳታችሁ ምን አይነት ዳታ ነው፣ እዚህ ጋር የኛ መተግበሪያ ላይ እንዲገባላችሁ የምትፈልጉት፣ ማሳየት የምትፈልጉት፣ ስራችሁ እንዴት ነው ሾኬስ ማድረግ የምትፈልጉት የሚለውን ዳታ በራሳችን ማለት ነው ኮሌክት አድርገን ሰብስበን ነው በአብዛኛው ያስገባ ነው። ሌላ ኢንፎርሜሽን ደግሞ እንደዚህ ፐብሊክ የምንለው ኢንፎርሜሽን፣ ህዝቡ ማወቅ አለበት የምንለውን ኢንፎርሜሽን ደግሞ በራሳችንም ኮሌክት አድርገን ማስገባት ይችላል።
እናንተ ከመዘገባቻቸው የንግድ ቤቶች ወይንም ደግሞ አገልግሎት ሰጪዎች በተጨማሪ አዳዲስ አገልግሎት ሰጪዎች፣ አዳዲስ ድርጅቶች በመተግበሪያው ላይ ስማችንና አገልግሎታችን መስፈር አለበት ብለው ቢፈልጉ ማድረግ የሚጠበቅባቸው ነገር ምንድነው?
ድረገጹንም መተግበሪያውንም ከመጀመሪያው ስንሰራው ማንኛውም ሰው እዛ ጋር ፕሮፋይል ፈጥሮ የራሱን ቢዝነስ ሬጅስተር እንዲያደርግ ክፍት አድርገን ይሰራል። ስለዚህ ማንኛውም የቢዝነስ ባለቤት እዛ ጋር ቢዝነስ አለኝ እዚህ ካታጎሪ ላይ እንዲገባልኝ እዚህ ምድብ ላይ እንዲታይልኝ ይፈልጋለሁ የሚለውን በራሱ ኤኒታይም መተግበሪያችንንም ድረገጻችንን ተጠቅመው ፕሮፋይል ፈጥሮ የራሱን ቢዝነስ ማስመዝገብ ይችላል። ከተመዘገበ በኋላ እኛ ትክክለኛ ነው አይደለም የሚለውን ኮንታክት እንዲያደርጉን ወይም ራሳችን ደግሞ ኮንታክት አድርገን ትክክለኛ ቢዝነስ ከሆነ እዛ ጋር ቬሪፋይ እናደርገዋለን ትክክለኛ ቢዝነስ ነው መተግበሪያችንም ላይ ድረገጻችንም ላይ ይታያል ማለት ነው። ስለዚህ ለማንኛውም የቢዝነስ ባለቤት ክፍት የሆነ ፕላትፎርም ነው።
እንደዚህ ያሉ መተግበሪያዎችን በማዘጋጀት ረገድ ድረገጹንም በመገንባት ሂደት ውስጥ ፈታኝ ነገሮች ምንድናቸው?
ገባ አንደኛ ያው ጥናት የሚለው ነገር ያስፈልጋል። ይሄን ስራ ሲጀመር ተጀምሮ እስከሚያልቅ ድረስ ከመጨረሻው ፕላትፎርም እስከሚወጣ ድረስ ያለው ጥናት የሚለው ነገር ነበር አንደኛ ቻሌንጁ ነገር። ፕላትፎርሙን መስራቱ ብቻ አይደለም መተግበሪያውንም ድረገጹንም ከሰራን በኋላ ወደ ስራ ወደሚለው ነገር ለመግባት እንዴት ነው እነዚህን ሰዎች ይሄ ነገር ጥሩ ነገር ነው ተጠቀሙበት የሚለውን ነገር እሱን ተማልፈ አንደኛ ዋናው ቻሌንጅ እሱ ነበር። ግን ዋናው ሲጀመር እሱን ለመስራት ለራሱ አን ኢትዮጵያውያን የሚለው የኢንተርኔት እንትን ተስፋፋ ቢባልም አሁን ለጊዜው ስቲል የሚቀረው ነገር አለ። ኮኔክሽን ማግኘት በጣም ያስቸግራል። አሁን እኛ ሱስን ጀምር የጀመርነው ዩኒቨርሲቲ ተማሪዎች እያለን ዩኒቨርሲቲ በምናገኘው ኮኔክሽን ነው። ከዛ ውጭ ስንወጣ ያስቸግራል። ቤት ለቤት የለም፣ የዋይፋይ አክሰስ የለም። ኢቨን ሪሶርስ ለራሱ የመተግበሪያዎችን ለመስራት ጥሩ ኮምፒውተር ያስፈልጋል። አሁን ሱሱ ለራሱ ትልቅ ቻሌንጅ ነበረ ፕላትፎርሙን መገንባት። ፕላትፎርሙ ከተገነባ በኋላ ግን ፋሚሊያራይዝ ማድረግ ወደ ህብረተሰቡ ወደ ማህበረሰቡ እንዴት ነው እንዲተዋወቅ የሚለው እንደውም መተግበሪያውን ከመስራት በላይ ቻሌንጅ ውስጥ ነበር ነው ምለው።
አቤል በስራህ መተግበሪያዎችንና የኮምፒውተር ስርዓቶችን ትገነባለህ ወይንም ሶፍትዌር ዲቨሎፐር ነህ። ኢትዮ ሎኬት ከተሰኘው አገልግሎት በተጨማሪ ለወደፊቱ ማበርከት የምትፈልጋቸው ስራዎች በምን ላይ የሚያተኩሩ ናቸው?
ከዚህም በፊት ስንሰራ የነበረው ወደፊት የሚመስረት አላማ ያለው እዚህ ላይ ፎከስ የምናደርገው ድረገጾችና ሞባይል አፕሊኬሽኖችን መስራት ላይ እሱ ላይ ፎከስ የምናደርግበት ምክንያት ምንድን ነው? ኢትዮጵያ ያው አሁን ዲጂታይዝ እያደረግን ነው ብዙውን ነገር ኢትዮጵያ ያውስት በፋይናንሻል ቴክኖሎጂ፣ በግብርና ቴክኖሎጂ፣ በንጹህ ኤነርጂ ቴክኖሎጂ ዲጂታላይዝ እየተደረገ ነው ኢትዮጵያና የኛ እንደ ድርሻ አስተዋጽኦ ማድረግ የምንፈልገው ድረገጽና ሞባይል ላይ ያደረግነው ምንድን ነው? እኛ ትንሽ እውቅና የገነባ ነው እሱ ላይ ነው አንደኛ። ሁለተኛ ደግሞ ኢትዮሎኬትን የሰራው እናት ካምፓኒው ዋይቴክ ወይም ዩስቴክ የሚባል ካምፓኒያችን ነው። ይሄ የወጣቶች ቴክኖሎጂ የምንለው ካምፓኒ ሞባይልና ድረገጾችን በመስራት አሁን ለሁለት አመታት ያክል ለሀገር ውስጥ ላሉ ክላይንቶችም ውጭ ሀገር ላሉ ክላይንቶችም ስራዎችን በመስራት ይታወቃል። እና ወደፊትም ይሄንን ስማችንን ገንብተን እንደዚህ አይነት ዲጂታል ሶሉሽኖችን ለኢትዮጵያ ማበርከት ለማህበረሰቡ ማበርከት እንፈልጋለን።
እጅግ በጣም አመሰግናለሁ አቤል አሻግሬ። ኢትዮ ሎኬት ስለተሰኘው ሰዎች በአካባቢያቸው ካሉ አገልግሎት ሰጪዎች ጋር በቀላሉ እንዲገናኙ አጋዥ መተግበሪያ ስለአብራራህልን በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። መልካም እድል ግጠማችሁ።
ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሐዬ ነኝ። በእኛ በኩል ሰላም፣ ደህና ደሩ። Good enough for you.